ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ሕንፃና የሥራ ቦታዎችን ከተውሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ በመሠረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ ወይም በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖሩባቸው በቅድሚያ ይቅርታ እንጠይቃለን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች እባክዎ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን፣ እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ሥራችን ላይ ነን፣ ከእናንተ ጋር ነን። amharic.voanews.com ወይም ማኅበራዊ መገናኛ ገጾቻችን ላይ ቪኦኤ አምሃሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቱብ ላይ ያገኙናል።
አንዴ ሰው ጋር ከገባ ደግሞ ከሰው ሰው ደግሞ መተላለፍ ስለቻለም ነው እንግዲህ አሁን ቅድም የጠቀሽውን ያህል አሃዝ ከፍተኛ ቁጥር ያለው በዓለም ላይ ሊጠቃ የቻለው።
በምንድን ነው የሚተላለፈው የሚለውን መጀመሪያ ማንሳት አለብን። ዋናው መተላለፊያ ትንፋሻዊ ውድቅ ዳያቆች ሰው በሚያስነጥስ ጊዜ፣ በሚተነፍስ ጊዜ ወይም በሚናገር ጊዜ እስከ 1 ሜትር 2 ሜትር ድረስ የሚፈናጠሩ ውሃ፣ ባክቴሪያ፣ ሌላም ነገር።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር እና ሜሪላንድ ዩናይትድ ስቴትስ ውስጥ የሚገኙ ሌላ የጤና ባለሙያ ናቸው የሰማችኋቸው። በዚህ ምሽት ስለ ኮሮና ቫይረስ ይናገራሉ ሁለቱም። ፕሮዲውሰሯ ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማንብላችሁ አዳነች ፍስሃዬ ነኝ። ዚምባብዌ ውስጥ በኮሮና ቫይረስ የተያዘ ሰው መኖሩ ከመረጋገጡ በፊት አንስቶ ኦፊሴላዊ ያልሆነው ኢኮኖሚዋ በኮቪድ-19 መቆንጠጡ እንዳልቀረ ተዘግቧል። ዚምባብዌ ውስጥ እስካሁን ባለው ጊዜ ኮሮና ቫይረስ እንዳለባቸው የተረጋገጡ 2 ሰዎች ብቻ ናቸው ተብሏል። ነገር ግን የስፖርት ጨዋታዎች በዓለም ደረጃ በመታገዳቸው የዚምባብዌ የቁማር ኢኮኖሚ ክፉኛ እንደተጎዳ ተገልጿል። ቁማር በአንዳንድ የዚምባብዌ ክፍሎች ሌትና ቀን ሳያቋርጥ የሚንቀሳቀስ ኢንዱስትሪ መሆኑ ተገልጿል። ከቁማርተኞቹ አንዱ የሆኑት የ45 ዓመት ዕድሜ ጁሊስ ምቤቤ ላለፉት 5 ዓመታት የስፖርት ጨዋታን አስመልክቶ በዋትስአፕ በሚያደርጉት የአሸናፊውን የመገመት ውድድር ያስገባላቸው የነበረውን ገቢ ማጣታቸውን ገልጸዋል። በወር ከ150 እስከ $200 ያገኙ እንደነበር ጠቁመዋል። ናይጄሪያ ውስጥ 3 ሰዎች ክሎሮኪን የተባለውን መድኃኒት ለኮቪድ-19 በሽታ ከወሰዱ በኋላ ሆስፒታል ለመግባት በመገደዳቸው ሰዎች መድኃኒቱን እንዳይጠቀሙ ናይጄሪያ ማስጠንቀቋን ሲኤንኤን የተባለው የዜና ስርጭት አውታር ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአሜሪካ የምግብና የመድኃኒት አስተዳደር ክሎሮኪን ኮሮና ቫይረስ ሕክምና ላይ እንዲውል መፍቀዱን ባለፈው ሳምንት በሰጡት መግለጫ ተናግረው ነበር። የምግብና የመድኃኒት አስተዳደር ግን ለወባና ለሌሎች በሽታዎች ሕክምና የሚሰጠው ክሎሮኪን ኮሮና ቫይረስን ለማከም ይቻል እንደሆነ ገና እያጠናን ነው የሚል መግለጫ አውጥቶ ነበር። የሌጎስ የጤና ጥበቃ ሚኒስቴርም ክሎሮኪን ኮቪድ-19ን ለማከም የሚረዳ መሆኑን የሚያረጋግጥ ማስረጃ የለም ማለቱ ታውቋል። ቶኪዮ እንዲካሄድ የታቀደው የበጋ የኦሊምፒክ ውድድር ጊዜ እንዲተላለፍ ጫና እየተደረገ ነው ተብሏል። በኮሮና ቫይረስ በዓለም አቀፍ ደረጃ መስፋፋት ምክንያት በኢጣሊያና በሌሎችም ሀገሮች ሰዎች ከቤታቸው እንዳይወጡ እየተመከረ መሆኑ የሚታወቅ ነው። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ሲናገሩ የኦሊምፒኩን ውድድር በተሟላ ሁኔታ ለማካሄድ ከባድ ስለሚሆን የአትሌቶችን ደህንነት ለመጠበቅ ሲባል ጊዜውን ከማስተላለፍ በስተቀር ሌላ አማራጭ የለም ብለዋል። የአውስትሬሊያ የኦሊምፒክ ባለስልጣኖች የኦሊምፒክ ጨዋታ በታቀደው መሰረት በመጪው ሐምሌ ወር እንደማይካሄድ ግልጽ ነው ብለዋል። የካናዳ የኦሊምፒክ ኮሚቴ የውድድሩ ጊዜ ለአንድ ዓመት እንዲራዘም ጠይቋል። ዓለም አቀፍ የኦሊምፒክ ኮሚቴ ቶኪዮ እንዲካሄድ ታቅዶ ለነበረው የኦሊምፒክ ውድድር ሌሎች እቅዶች ለማውጣት የሚያደርገው ጥረት በቀጣዮቹ 4 ወራት ይጠናቀቃል የሚል እምነት እንዳለው ገልጿል። ቶኪዮ እንዲካሄድ የታቀደው የኦሊምፒክ ውድድር ጊዜ እንዲተላለፍ ጫና እየተደረገ ነው ተብሏል። በኮሮና ቫይረስ በዓለም አቀፍ ደረጃ መስፋፋት ምክንያት በኢጣሊያና በሌሎችም ሀገሮች ሰዎች ከቤታቸው እንዳይወጡ እየተመከረ መሆኑ የሚታወቅ ነው። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ዛሬ ሲናገሩ የኦሊምፒኩን ውድድር በተሟላ ሁኔታ ለማካሄድ ከባድ ስለሚሆን የአትሌቶችን ደህንነት ለመጠበቅ ሲባል ጊዜውን ከማስተላለፍ በስተቀር ሌላ አማራጭ የለም ብለዋል። የአውስትሬሊያ የኦሊምፒክ ባለስልጣኖች የኦሊምፒክ ጨዋታ በታቀደው መሰረት በመጪው ሐምሌ ወር እንደማይካሄድ ግልጽ ነው ብለዋል። የካናዳ የኦሊምፒክ ኮሚቴ የውድድሩ ጊዜ ለአንድ ዓመት እንዲራዘም ጠይቋል። ዓለም አቀፍ የኦሊምፒክ ኮሚቴ ቶኪዮ እንዲካሄድ ታቅዶ ለነበረው የኦሊምፒክ ውድድር ሌሎች እቅዶች ለማውጣት የሚያደርገው ጥረት በቀጣዮቹ 4 ወራት ይጠናቀቃል የሚል እምነት እንዳለው ገልጿል። የደቡብ ኮሪያ የኮሮና ቫይረስ አያያዝ እየሰራ ነው ተብሏል። ሰፊ ክትትል ማድረግና በብዛት ምርመራ ማካሄድ ለስኬቷ ምክንያት መሆኑ ተገልጿል። ደቡብ ኮሪያ በኮሮና ቫይረስ ምክንያት የሞቱባት ሰዎች ብዛት 111 መሆኑ ተገልጿል። ከ8961 የቫይረሱ በሽተኞች ማለት ነው። አዲስ የሚታመሙት ሰዎች ብዛትም በጣም እንደቀነሰ ተገልጿል። ባለፈው የካቲት 29 እንደ አውሮፓ አቆጣጠር በኮቪድ-19 በየዕለቱ የሚታመሙት ሰዎች ብዛት 909 ደርሶ እንደነበር ዛሬ ግን ወደ 64 ሰዎች እንደወረደ ተዘግቧል። ፓኪስታን ውስጥ የፓኪስታን ቀን በሚል መጠሪያ ይካሄድ የነበረው በዓል እንደተገደበ ዳውን የተባለው ጋዜጣ ድረገጽ ጠቁሟል። በኮሮና ቫይረስ ስጋት ምክንያት ወታደራዊ ሰልፍን ጨምሮ ማንኛውንም አይነት የሰዎች መሰባሰብ መተላለፉን ድረገጹ ገልጿል። የሀገሪቱ ፕሬዚደንት አሪፍ አልቪ በሬዲዮ ፓኪስታን በሰጡት መግለጫ የቫይረስን መዛመት ለመገደብ ህዝቡን በማስተማር ተግባር እያንዳንዱ ሰው ኃላፊነት አለበት ማለታቸው ተዘግቧል። ጠቅላይ ሚኒስትር ኢምራን ካንም በፓኪስታን ሬዲዮ ባደረጉት ንግግር ሀገሪቱ ፍርሃት እንዳያድርባት አጽናንተዋል። ፓኪስታን ማንኛውንም አይነት ችግር የመቋቋም ብቃት አላት በማለትም ህዝቡን አበረታተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ካቡል ገብተዋል። በፕሬዝደንት አሽራፍ ጋኒ እና በተቀናቃኛቸው አብዱላ አብዱላ መካከል የተከሰተውን የፖለቲካ ጠብ ለመፍታት ጥረት ለማድረግ አፍጋኒስታን እንደገቡ ታውቋል። የሁለቱ ፖለቲከኞች ጠብ ባለፈው ወር በዩናይትድ ስቴትስ እና በታሊባን መካከል የተደረገውን የሰላም ስምምነት የማሰናከል አደጋ ደቅኗል ተብሏል። አፍጋኒስታን ውስጥ አጨቃጫቂ ምርጫ ከተካሄደ በኋላ ጋኒ እና አብዱላ በየበኩላቸው የሀገሪቱ ፕሬዝደንት ነን ብለዋል።
ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። ኮሮና ቫይረስን ለመከላከል ሊወሰድ የሚገባው ጥንቃቄ
መጨባበጡንም መተቃቀፉንም ለጊዜው ለዚህ ቫይረስ ሲባል መቀነስና ወይም ደግሞ ማቆም በጣም አስፈላጊ ነው። ስለዚህ አካል ለአካል ሳይገናኝ ሰላምታ የመለዋወጥ መንገድ ጠቀም ይቻላል እና ለተወሰነ ጊዜ በዛ መልኩ ህብረተሰቡ ያንን ማድረግ በጣም አስፈላጊ ነው።
ዶክተር ፈይሳ ረጋሳ በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የስራ ኃላፊ ናቸው። ይዘናቸዋል። ወደ ተከታዩ ዝግጅታችን እናልፋለን። ለጥያቄዎ መልስ ኮሮና ቫይረስ ኮቪድ-19 የኢትዮጵያ ዝግጅትና ምላሽ። የኮሮና ቫይረስ መከላከያ ክትባት ወይም ለኮቪድ-19 ሕክምና ሊውል የሚችል መድኃኒት የለም። መከላከል ግን ቀላል እንደሆነ የጤና ባለሙያዎች ይናገራሉ። ስለ ቫይረሱም ይሁን ስለ ወረርሽኙ አድማጮች ለላካችሁልን ጥያቄዎች መልስ የሚሰጡ የጤና ባለስልጣንና ባለሙያዎችንም ጋብዘናል። ትዝታ ብላቸው ነች የፕሮግራሙ አዘጋጅና አቅራቢ ነው።
አድማጮቻችን፣ የኢትዮጵያ ህብረተሰባዊ ጤና ተቋም ቫይረሱ እንዳለባቸው የተጠረጠሩ ሰዎችን ለይቶ መመርመርና በመከላከል ግንባር ቀደም ሚና ይዟል። የድርጅቱ ዳይሬክተር ዶክተር ኤባ አባተ የአድማጮችን ጥያቄ ሊመልሱልን ከኛ ጋር ናቸው። እሺ፣ ከዚህ ከሜሪላንድ ደግሞ ዶክተር አሸናፊ ዋቅቶላ መስመር ላይ ይገኛሉ። እናመሰግናለን ዶክተር አሸናፊ።
እኔም በጣም አመሰግናለሁ።
እሺ
ጋዜጠኛ ትዝታ፣
እግዚአብሔር ይስጥልኝ። ዶክተር አሸናፊ፣ እንግዲህ ጂኤፒኤ ጋፕ የተባለ በድህነትና ኤች አይ ቪ ኤድስ መከላከያ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው። ሁለቱንም እንግዶችን እጅግ አድርጌ አመሰግናለሁ። ጊዜ ሳላባክን ወደ አድማጭ ጥያቄ ይሄዳለሁ። መንደርደሪያ ይሆነናል። በፌስቡክ የተላከልን ነው። ተዘራ ዳኜ ናቸው የላኩልን። ኮሮና ቫይረስ መነሻው ምንድን ነው? እንዴትስ ነው ሊፈጠር የቻለ? በሽታው በሰው ህይወት ገብቶ ራሱን ደብቆ የሚኖርበት ጊዜ አለ ወይ ይላሉ። ዶክተር ኤባ ላስቀድም።
እሺ፣ አመሰግናለሁ በድጋሚ ትዝታ። ኮሮና ስንል እንግዲህ የአንድ የቫይረስ ፋሚሊ ውስጥ የሚመደቡ የተለያዩ አይነት ስትሬኖች አሉት። እስከ አሁን ድረስ እንግዲህ አሁን የተከሰተውን ኮቪድ-19ን ከጨመርን ወደ 7 የሚሆኑ ዝርያዎች አሉ። እስከ ዛሬ ድረስ እንግዲህ 6ቱ በዓለም ላይ ተከስተው የተለያዩ ችግሮች ሲያስከትሉ ነበረ። በተለይ ደግሞ አንደኛው በየጊዜው የሚከሰትና ሁላችንም የሚገጥመን ጉንፋን ራሱ እዚህ ውስጥ የሚመደብ ነው። እንግዲህ ኮቪድ-19 እና አብዛኞቹ መነሻቸው ከእንስሳ ወደ ሰው የሚተላለፍ የቫይረስ ዝርያ እንደሆነ ከዚህ በፊት የተከሰቱትም ማሳያ ናቸው። ለምሳሌ ሳርስን መጥቀስ እንችላለን። ከዛ በኋላ ሚድል ኢስት አካባቢ ደግሞ ተከስቶ የነበረው በ2012 ሜርስ ኮቭ የምንለውም የዚ አይነት ባህሪ የነበረው ነው። አሁን የተከሰተው ኮቪድ-19 መጀመሪያም የተከሰተው ሁዋን በምትባል ሁቤ ፕሮቪንስ ውስጥ ቻይና ውስጥ ነው። መጀመሪያም የታየው እንግዲህ በተለይ ገበያ ማዕከል የንስ የቁም እንስሳት የሚሸጡበት አካባቢ፣ ከባህር የሚወጡ የተለያዩ ምግቦችን የሚመገቡበት አካባቢ ጋር ከዛ ጋር ንክኪ በነበራቸው ሰዎች ተነስተዋል የሚል ፋክት ነበረ ወይም ሁኔታ ነበረ። እንግዲህ ይሄ የተወሰኑ መጀመሪያ የተገኙ ኬዞች ላይ የታየ ሁኔታ ነው። ከዛ በኋላ ግን ከዚህም ጋር ያልተገናኙ ኬዞች በዚህ ሁኔታ ደግሞ መጠቃታቸውም ታይቷል። ነገር ግን እንግዲህ ስለዚህ ቫይረስ ብዙ ያላወቅናቸው ነገሮች አሉ። አሁን ስለተከሰተው ኮቪድ-19 ማለቴ ነው። በሂደት ብዙ የምናውቃቸው ቢኖሩም አሁን ባለው ሁኔታ ግን ከእንስሳ ወደ ሰው በሚተላለፍ ሁኔታ የመጣ ነው የሚል ሁኔታ አለ። በተለይ ደግሞ እዚህ የዘረመል ጥናት እንደሚያሳየው ሌሊት ወፍ ጋር ያንን ከሚያጠቃው ቫይረስ ጋር በጣም ተመሳሳይነት አለው። ስለዚህ ይህንን የሚያጠናክር ነው አሁን ያለው ሁኔታ። ነገር ግን አንዴ ሰው ጋር ከገባ ደግሞ ከሰው ሰው ደግሞ መተላለፍ ስለቻለም ነው እንግዲህ አሁን ቅድም የጠቀሽውን ያህል አሃዝ ከፍተኛ ቁጥር ያለው በዓለም ላይ ሊጠቃ የቻለው። እንግዲህ ከኢንኩቤሽን ፔሬዱ ወይም ደግሞ ሰው ላይ የመቆየት ሁኔታውን በተመለከተ እንደ አሁንም ብዙ እስከዚህ በኋላ ያላቸው ሉ ቢሆንም አሁን የተጠቁት በተለይ ደግሞ ከቻይና የወጡ መረጃዎች እንደሚያሳዩት ይሄ ቫይረስ እንግዲህ በተለይ የመጀመሪያ አንድ ግለሰብ በዚህ ቫይረስ ሰውነት ውስጥ ገባ በኋላ ለተወሰኑ ቀናት ውስጥ እስከ 6 ቀን ምልክት ሊያሳይ ይችላል። ነገር ግን ይሄ ተራዝሞ እስከ 14 ቀን ይቆያል የሚል ነው አሁን ያለው አብዛኛው የሳይንስ መረጃዎች የሚያሳዩት። በጣም ኤክሰፕሽናል ውስን በሆኑ ቦታዎች ላይ ደግሞ እስከ 25-26 ቀን ሁሉ የቆይባቸው ሁኔታዎች እንዳሉ ያሳያል። ነገር ግን አሁን አጠቃላይ የዓለም የሳይንቲፊክ ኮሚኒቲ ወይም ደግሞ የዓለም ጤና ድርጅትም ተቀብሎት ስራ ላይ እያዋለ ያለው እስከ 14 ቀን በሰው ውስጥ ቆይቶ ከዛ በኋላ ምልክቱን የሚያሳይበት ሁኔታ እንዳለ ነው የሚያሳየው።
አመሰግናለሁ ዶክተር ኤባ። ዶክተር አሸናፊ ቀደም ካለው ዶክተር ኤባ ከጠቀሱት የቀረ የሚሉት ይጨምሩልኝና የላቀች ተባበልን ጥያቄ ይመልሱልኛል። መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ? ስናሰራጭ መከላከሉ ቀላል ነው እያልን ነበረ። እና የላቀች ጥያቄ ደግሞ መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ የሚል ጥያቄ አቅርበዋል። ላቀች፣ መከላከሉ ላይ ይግለጹልን።
ዶክተር አባ በጣም በሰፊው ነው የገለጹት። የቀረበ በሚል እንኳን አይደለም የሚይዘው። እንደው ተጨማሪ ለመጥቀስ የሚፈልገው ነገር ከእንስሳት የሚነሱ ዘመናችን ውስጥ ከእንስሳት ውስጥ እየተነሱ ወደ ሰው የተሰራጩ የቫይረስ በሽታዎች ብዙ ናቸው። ኤች አይ ቪን ጨምሮ ማለት ነው። እንግዲህ መነሻው ከዛ ነው የተባለው። ከዚህ ጋር ተያይዞ እንግዲህ ኢቦላን መጭ ልንጨምር እንችላለን። ወፋዊ ፍሉ የምንለውን እንጨምራለን። ጉንፋን ብዙ ነው። እንግዲህ በዚህ በዓለማችን ውስጥ በምናደርገው ኢኮኖሚያዊ እንቅስቃሴ በጣም ፈጣን በሆነው ትራንስፖርት ህዝቡን በመብዛቱ ምክንያት አንዳንድ ጊዜ እንደዚህ ይሆናል። አሁን ዋናው እንደጠቀሱት ዶክተር ኤባ ትልቁ የሚጠረጠረው ከዚህ በሽታም በኢቦላም ላይ የሚጠረጠረው እንስሳ የሌሊት ወፍ ወይም ባት የሚባሉት ናቸው። እነዚህ ምንድን ነው? ብዙ ቫይረሶች በብዙ የሚቀጠሩ ቫይረሶች ከኮሮና እንኳን በብዙ መቶ ቫይረሶችን ነው የሚይዙት ኮሮና አይነቶችን። ችግሩ ምንድን ነው? እነሱን አያሳመማቸው እና እነሱ ግን ሌላ ተጨማሪ መካከለኛ ያለ ሌላ እንስሳ ድመትን የመሰለ አለ። አንድ እንስሳ ሲነኩ ወይም ግመልን ሲነኩ ያ ደግሞ ከእነሱ ጋር ሲገናኝ ነው ሰው ውስጥ የሚገባው ማለት ነው። ይሄን ብዬ ሁለተኛው ጥያቄ ጋር ሊሄድ፣ ሁለተኛው ጥያቄ መከላከል ነው። መከላከል ላይ ይሄ ብቻን በምንድን ነው የሚተላለፈው የሚለውን መጀመሪያ ማንሳት አለብን። ይህን ጥያቄ ለመመለስ ዋናው የመተላለፊያ ዘዴ የትንፋሻዊ ውድቅ ዳቆች ምንባለው ሬስፓራቶሪ ድሮፕለትስ የሚባሉት ናቸው። ሰው በሚያስነጥስ ጊዜ፣ በሚተነፍስ ጊዜ ወይም በሚናገር ጊዜ እስከ 1 ሜትር 2 ሜትር ድረስ የሚፈናጠሩ ውሃ፣ ባክቴሪያ፣ ሌላም ነገር ከትንፋሻችን፣ ከሳንባችን፣ ከጉሮሯችን አካባቢ የሚወጡ ከአፍንጫችን የሚወጡ ነገሮች ወይ በቀጥታ ሰው ላይ ልብሳችን ላይ ወይም እቃ ላይ ሲወርድና ያን መዱያ ደግሞ ስንነካው አሁን እጃችሁን ታጠቡ የሚባልበት ምክንያት ያ ነው። ወይም ደግሞ በደንብ ስናስነጥስ አፍንጫችንን ካልያዝን ወይም እንደዚህ ተገቢውን ጥንቃቄ ካላደረግን ይሄ ትንፋሻዊ ሃይጅን የምንባለው ነገር ካላደረግን ዋናው እጅ መታጠብ ነው፣ ይተላለፋል። በተለይ ደግሞ በሕክምና ቦታዎች ውስጥ እንደ ሀገሩ ሁኔታ መጀመሪያ ሳናውቅም ሐኪሞች ሊጋለጡ ይችላሉ። ይሄ በብዙ ኢቦላም ላይ ያየነው ጉዳይ ነው። ተገቢው እውቀት ብቻ አይደለም መሳሪያዎቹ መኖራቸው፣ መሳሪያዎቹም በትክክል ለመጠቀም ደግሞ ስልጠናዎቹ መኖራቸው፣ እነኚህ ሁሉ ነገሮች አንድ ላይ የሆኑ ነው እና አሁንም ቢሆን ሰውም እየሞተም እያለ የባሰ ነገር እንዳይሆን እጅ መታጠቡ ላይ እንደዚህ ያለ ትምህርት መከታተል። የአሜሪካ ድምፅን እጅግ በጣም ነው የማመሰግነው እንደዚህ አይነት ውይይት መደረጉ። ይሄ መቀጠል አለበት፣ አለበለዛ ከዚህም የከፋ ነገር እንዳይመጣ ማድረግ አለብን ማለት ነው።
ኮሮና ቫይረስ ኮቪድ-19 የኢትዮጵያ ዝግጅትና ምላሽ ለጥያቄዎ መልስ። ዶክተር ኤባ አባተ ከአዲስ አበባ፣ ከሜሪላንድ ዶክተር አሸናፊ ዋቅ ቶላ ለጥያቄዎቻችሁ መልስ ይሰጣሉ። አዘጋጅና አቅራቢዋ ትዝታ በላቸው ነች።
ቀጥታ ኢትዮጵያን ወደሚመለከት እንሄዳለን። ዶክተር ኤባ ይመልሱልናል። አማን በረከት በኢሜይል የላኩልን በጣም ቫይረሱ አለባቸው ከተባለ አገሮች ሰዎች ወደ ኢትዮጵያ ይገባሉና እንዴት አርጋችሁ ነው እነኝን ሁሉ ሰዎች የምትለዩት? ተጨማሪ በጀትስ ለመጠየቅ እቅድ አላችሁ ወይ? ይሄንን በሽታ ለመከላከል 80 አገሮቹ የዓለም አገሮች ይሄ ቫይረሱ እንዳለ ተናግረዋል። ከነዚህ ሁሉ የሚመጡትን እንዴት አርጋችሁ የምትከላከሉት ይላሉ። ጉዳዩ ከጉዞ ጋራም የተያያዘ ነው። በድምጽም ደግሞ ይመጣልን አለ ስለ ኢትዮጵያ አየር መንገድ ላሰማሁት።
ቢዮሽ ጥያቄ ስለ ኮሮና ለሚመጡት ዶክተሮች ነው። ኢትዮጵያ ውስጥ ያሉ ዶክተሮች ያለውን ስርዓት ማስጨነቅ አለባቸው። ምክንያቱም እነሱ ናቸው መጀመሪያ የሚጋፈጡት። መጀመሪያ ኮሮና ሰውየውን ከያዘ ጀምሮ 14 ቀን የሚፈጀው በሙቀት መለኪያ ምናምን በምናምን የሚለካ ብቻ አይደለም። ዛሬ ተይዞ ዛሬውን አያስታይም። እናቱ ተወልደ ለቻይና እንደዚህ ነው በቅፉ ቀን ምናምን ማም ይላል። በጣም የሚገርመው ግን በኢትዮጵያውያን ህይወት ጓደኛ ያፈሩበታል። ብዙዎች ደግሞ ለምንድ ነው አየር መንገዱ እንዲያቆም ያሉ? ለምንድ ነው ጠቅላይ ሚኒስትሩ የማይጠይቁት? ግዴለሽነት ለንግድ ብቻ ባለ ለገንዘብ ባላቸው ፍቅር ብቻ ኮሮና ቢገባ ኢትዮጵያ ውስጥ እስከ ሚሊዮን ህዝብ ነው የሚጨርሰው። ምክንያቱም ኢትዮጵያ የተደራጀ የህክምና እና መከላከያ የላትም። በዚህ ስርዓት ያለ በሙሉ ማንም በኃላፊነት ያለው ሁሉ ይጠየቅበታል።
እሺ ዶክተር ኤባ
አመሰግናለሁ በድጋሚ ትዝታ። እንግዲህ የኔ ምላሽ በአንድ በጤና ሴክተር ውስጥ አብዛኛው ምልከታዬ ወይም ሀሳቤ መሬት ላይ ያሉ ነጥቦችን ከሳይንስ አንጻር ዓለም እየሄደበት ካለው ሁኔታ አንጻር የምመልሳቸው ነው የሚሆኑት። እንግዲህ መጀመሪያ ያነሳሽው የሌሎች ሀገራት ደስተዋል። ለምሳሌ ኢትሊ፣ ሳውዝ ኮሪያ፣ ጃፓን ቅድም የጠቀሻቸው አሁን ከቻይና ውጪ ትልልቅ ቁጥር እያስመዘገቡ ያሉ ሀገራት አሉ። እነሱም እንዴት ነው የሚቆጣጠሩት ነው እንግዲህ መጀመሪያው። እንደው እነሱ ብቻ ላይ ከመሄድ ቁጥጥራችን መጀመሪያ ሲጀምርም እንዴት ነበረ ነው የመጀመሪያው። የእኛም ብቻም ሳይሆን የዓለም የመጀመሪያውም ስጋት የነበረው ቻይና ላይ ነው። 99% የሚሆነው ኬዞች ሲከሰት የነበረው የሞት ምጣኔውም ቻይና ላይ ነበረ። ከቻይናም ደግሞ እንግዲህ አንድ ግዛት ላይ ማለት ነው። ስለዚህ አሁን በሙሉ ፓራዳይም ተለውጧል። ወደ 18% የሚሆነው አሁን ዓለም ላይ ያለው ኬስ ከቻይና ውጭ ነው ያለው። እንግዲህ አስቡ በጥቂት ሳምንታት ነው ይሄ ተለውጠው። እንግዲህ ቻይና ወሰደቻቸው ትልልቅ ሜጀር፣ በተለይ አሁን ያለው የኤፒዲሞሎጂ ዳታ እንደሚያሳየው በከፍተኛ ሁኔታ አዲስ የሚያዙ በሽተኞችን ቀንሳለች። ካያችሁ በጣም ውስን የሆኑ ሰዎችን ነው አሁን በየቀኑ እየተጨመረ ያለው እና ለዛም ነው ከ98-99% ወደ 82% ብቻ ነው አሁን ቻይና ሼር የምታደርገው። ስለዚህ አንድ መንገደኛ ከቻይና ሲመጣ የተለያዩ የሙቀት ልየታዎችን እንዲያልፍ የምናደርግበት ሂደት ነበረ። ቢያንስ 3 የሙቀት ልየታዎችን እንዲያልፍ ይደረጋል። እሱም ብቻም አይደለም ቫይረሱ ለሁለት ሳምንት ስለሚቆይ አንድ ግለሰብ ላይ የሙቀት ልየታውን ደግሞ በተለያየ መንገድ ሊያይ ይችላል። የመጀመሪያው ራሱ የተለያየ ቴክኒካል በሆኑ መንገዶች ሊያይ ይችላል። ነገር ግን ትልቁ ነገር ካለፈ በኋላ ከቻይና የመጡ መንገደኞች ላይ የሁለት ሳምንት ክትትል ይደረጋል። ስለዚህ እንግዲህ አንደኛው ጠበቅ አድርገን ከቻይና የመጡ መንገደኞች ላይ ስንሰራ የነበረው እሱ ነው። በኋላ ላይ የውሃን ቀነሰ እንጂ ማንኛውም ደግሞ ከውሃን የመጣ ደግሞ መንገደኛም ኳራንቲን የምናደርግበትን ነገር አስቀምጠን ነበረ። አሁን እንግዲህ ሁኔታው ተለውጦ የዓለም አጠቃላይ ስጋት ሲሆን እና በአውሮፓ፣ በሚድል ኢስት፣ አፍሪካ እንግዲህ ያላደረሰው አህጉር የለም በሚመጣበት ወቅት የታርጌት ወይም ደግሞ ትኩረት አቅጣጫችንም ደግሞ አብሮ መለወጥ አለበት። እንግዲህ 80 ሀገር ሊደረስ አይችልም። ምክንያቱም አንዳንድ ሀገር በጣም ውስን የሆነ 1-2-3 ኬዝ ያላቸው አሉ። ስለዚህ እነሱ ብዙም ችግር የለውም። ከኤፒዲሞሎጂ ከህብረተሰብ ሳይንስ አንጻር መጀመሪያም ትልቅ ትኩረት ሊሰጠው የሚገባው በማህበረሰብ ውስጥ ኢንፌክሽን ወይም ደግሞ የመተላለፍ ሂደትን የፈጠረ ደረጃ ላይ ለደረሱ ሀገራት ትልቅ ትኩረት መሰጠት ይኖርበታል። ቅድም የተጠቀሱት እንግዲህ እነዛ ናቸው። ሳውዝ ኮሪያን ብናይ አሁን ላይ በደብሊውኤችኦ ሪፖርት 5700 በላይ ይዛለው። ጣሊያን ከ3000 በላይ ነች እንደተገለጸው። ኢራንም ወደዛ አካባቢ ነው፣ ጃፓንም ጭምር። ስለዚህ የትኩረት አቅጣጫችንን ከቻይና ብቻም ሳይሆን ከነዚህ ሀገራት የሚመጡ መንገደኞች በሙቀት ልየታ ውስጥ ያልፋሉ። በሙቀት ልየታ ብቻ ማለት ሳይሆን ደግሞ ፎርም ሞልተው ስለሚሄዱ ለ14 ቀን ክትትል ይደረግባቸዋል፣ ሙቀታቸው ችግር ባይኖረው ማለት ነው። ስለዚህ ክትትሉ ለቻይናት የነበረው አሁን ለእነዚህ ሀገራት እናደርጋለን ማለት ነው። ሌላው መታወቅ ያለበት በቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ 3 የሙቀት ልየታ አለ። በተለይ ኮሪደር ላይ ያለው በማሽን ነው፣ ራሱ ቴርሞስካኒንግ ማሽን አለ። ሁሉንም ሀገር የመጣ መንገደኛ ነው የሚያየው። ስለዚህ እነዚህን ሀገራት ብቻ ሳይሆን ከአሜሪካ የሚምጣ ከአውስትራሊያ ማንኛውም መንገደኛ በዛ ኮሪደር ሲያልፍ በዛ ቴርሞስካኒንግ ማሽን ያለ። ነገር ግን ቅድም ለተጠቀሱት ሀገራት ግን ልዩ ትኩረት ተሰጥቶ ፎሎ አፑም የተደረገበት ሁኔታ ነው ያለው። አሁን ደግሞ እነሱም ብቻም አይደለም፣ ለምሳሌ ሚድል ኢስት ላይ ከሄድን ዱባይ የንግድ መናኸሪያ ነች፣ ሀብ ነች። ምንም እንኳን አስጊ ባይሆንም በሀገር ደረጃ ካየ ነው ከተለያየ ቦታ መጥቶ ከዛ ሊነሳ የሚችል ደግሞ መንገደኛ ሊኖር ይችላል። ዱባይ ብቻ ሳይሆን ፍራንክፈርትም እንደዛው ነው። ዩሮፕ ላይ ትልቅ ሀብ ነው። ስለዚህ እንደዚህ የአየር ትራፊክ ሁኔታው ብዙ አቅጣጫ የሚመጣ ቦታዎች ላይ መርጠን ደግሞ እነሱንም አሁን በቅርብ ክትትል ውስጥ እያስገባን ያለ ነው። እንግዲህ አብዛኛው ቦሌ እየተሰራ ያለው ሂደት ይህ ነው የሚመስለው። ከበጀት አንጻር የተነሳም አለ። በጀት ያው የቀረበ አለ ለመንግስት። መንግስት ይህንን አፕሩቭ አድርጎም ስራ ላይ እንዲውል ፈቅዶ ፕሮሰስ እየተደረገ ነው። እሱም ብቻም ሳይሆን ይሄ እንግዲህ ዓለም አቀፍ ትልቅ ችግር ስለሆነ ደግሞ ደሃ ሀገራት ይህንን ለመሸከምም ጫና ስለሚበዛባቸው የተለያየ አካላት ድጋፍ እያደረጉ ነው ያሉት። እኛም ደግሞ በተለያየ አጋጣሚ ከነዚህ ሀገራት እነዚህ ድርጅቶች ልናገኝባቸው የምንችላቸውን ደግሞ ድጋፎች በተቻለ መጠን ስራዎችን እየሰራን ያለ ነው። እንግዲህ ከኢትዮጵያ አየር መንገድ ጋር ተነሳው ጥሩ የሚሆነው እንግዲህ የአየር መንገድ ኃላፊዎች የሚመለከታቸው አካላት ቀርበው ቢገልጹ ጥሩ ነው። ስለዚህ የኔ እንግዲህ እይታ ቅድም በገለጽኩት አግባብ ከጤና ሴክተር እና በተለይ ደግሞ የዓለም ጤና ድርጅት እየሄደበት ካለው አንጻር ነው የሚሆነው። እንግዲህ አጠቃላይ ይህንን ሂደት የሚመራው የሚያስተባብረው ዳይሬክሽኖችን የሚያወጣው እንግዲህ የዓለም ጤና ድርጅት ነው። ጤና ድርጅት ደግሞ እነዚህ ወረርሽኝ ሲከሰቱ አንድ ወረርሽኝ ለመታከል ሀገራት ደግሞ የፈረመባቸው ህግጋት አሉ። የኢንተርናሽናል ሄልዝ ሬጉሌሽን የሚባል 196 ሀገራት የፈረሙበትና በተለይ ደግሞ ሀገራት እዚህ ተገዢ መሆን ይኖርባቸዋል። የዓለም ጤናም ድርጅት ደግሞ እንደ አስፈላጊነቱ የሚያወጣቸውን ደግሞ ምክር ሀሳቦችን ደግሞ የመከተልም ሁኔታዎች ይኖራሉ። ስለዚህ በዛ አንጻር የዓለም ጤና ድርጅት እንደምታውቁት ትራቨል ሪስትሪክሽን ባን ወይም ደግሞ የንግድ ትስስሮችን ማቋረጥ እንደውም ይህን በሽታ ሊያከፋው ይችላል። ምክንያቱም ፎከስ ፖይንታችን ወይም ትኩረታችን ወደ አንድ ቢሆን ያለንን ሁሉ ስራችን እዚህ ላይ አጠንክረን ለመስራት ይረዳናል። ነገር ግን የዚህ አይነት ነገር የሚመጣ ከሆነ ሰው ራሱን ሊደብቅ ይችላል። ከቻይና የመጣ መንገደኛ በሌላ በኩል አድርጎ ሊገባ ይችላል። ሁለተኛ አሁንም ያንን ልንከላከል አንችልም። ጊዜ የወጡትን መረጃዎችን ብናይ ዓለም ተሳስራለች እና ከዛ አንጻር የመጣውን ምክር ሀሳብ መቀበልን መሰረት አድርገን በጤና ሴክተር የሚመራ ክብርት ሚኒስትሯ የሚመራ ታስክ ፎርስ አለ። እዛ ታስክ ፎርስ ውስጥ ደግሞ የተቀመጠም ቴክኒካል ቲም አለ። በየጊዜው ያለውን ዴቨሎፕመንት እያየ ምክር ሀሳብ የሚያቀርብበት ሁኔታ ነው ያለው። ነገር ግን አሁን ባሉት ሁኔታቸው መንገድ ግን ስራዎችን በእኛ በኩል እየሰራ ነው ያለ ነው።
እሺ፣ አመሰግናለሁ ዶክተር ኤባ። ዶክተር አሸናፊ እንግዲህ መንገደኞች ወደ ኢትዮጵያ የሚገቡበት ተስፋፍቷል። ከቻይና ብቻ አይደለም፣ ምናልባትም የዓለም ጤና ድርጅትም መስፈርት ወይንም ጋይደንስ የሚያመለክተው ጉዞንም ማቆም እንዳይደለ ነው በአጠቃላይ የገለጹልን። ነገር ግን አስጊ የሚሆነው የኢትዮጵያ አሁን ለምሳሌ ናይጄሪያ ውስጥ አንድ በቫይረሱ ተይዞ የተገኘውን ሰው ስናይ ከአውሮፕላኑ ከወረደበት ቦታ ተጉዞ ሌላ ጋር ሄዶ ነው ትኩሳቱ የጀመረው። እንደዚህ አይነት ነገሮች ናቸው አስጊ የሆኑት። ኢትዮጵያ ውስጥ እንዲህ አይነት ነገር ከተከሰተ የጤና መዋቅሩም የላትም፣ ለመከላከልም ለማከምም በጣም ከባድ ነው የሚሆነው። ከጳጳሱ ቄሱ ይባላል፣ ከእናንተ የተሻለ አላውቅም። ዶክተር አሸናፊ በዚህ ላይ እስቲ አስተያየቶን ያክሉ።
ዶክተር ኤባ በዝርዝር በተለይ ኢትዮጵያ ውስጥ ስላለው ሁኔታ አስረድተዋል። ለእኔ አብዛኛው ነገር እየተደረገ ያለው ነገር አዲስ ነው። ተናገሩትን ትክክል ነው። አሁን የዓለም ጤና ድርጅት እንዲህ ያለ ወረርሽኝ ይሄኛው እጅግ በጣም ተስፋፋ እንጂ አስጊ የነበሩ ብዙ ነበሩ። ሁል ጊዜ አከራካሪ ነው በእውነቱ። ምክንያቱም አንደኛ በትኩሳትም ብቻ ማግኘት አይቻልም። በደንብ ስለዘረዘሩ እዛ ውስጥ አልገባም። ዓለም በጣም ተሳስሯል እንዳሉት። ሁለተኛ ነገር አንድ ቦታ በሽታው መከሰቱም አይቀርም ብዙ ሀገር ውስጥ መቼ ነው እንጂ የትም ቦታ አሜሪካንም እንደዚህ ስፎክሩ ነበር። እዚህ ሀገር አይገባም፣ እኛ ጋር ቢገባም አንዴ የምቆጣጠረው አልሆነም እና እንደሚገባም እርግጠኛ ነን። አሁን እዚህ የትራንስፖርት መጓጓዣን ማገድ ማለት የሚያመጣው ሊመጣ የሚችለውንም እርዳታ ማገድ ነው የሚሆነው። ትንሽ ይሄኛው ውይይት የዘገየ ይመስለኛል። አሁን ማለት ነው አሁን ያለን አማራጭ ባለው ሁኔታ ማለትም ብዙ ሀገሮች ተሰራርቷል፣ እስካሁን ኢትዮጵያ ውስጥ አልተገኘም። እንግዲህ አናውቅ፣ በፍጥነት ነው ነገሮች የሚለዋወጡት። በሚመጣበት ጊዜ ምን ማድረግ አለብን ላይ ብናተኩር ነው የሚሻለው። እዚህ ሀገርም አንድ ያየሁት ችግር አለ። መንግስት እርግጥ የተለየ ኃላፊነት አለው፣ የተለዩ ድርጅቶች አላቸው፣ ግን ህዝቡ ኃላፊነቱ ይመጣል። እንዲህ ያለ ነገር እኔ ዛሬ ምን አደርጋለሁኝ ለህዝቤ የትምህርት ቤቱ በየዩኒቨርሲቲው ዓለም ጤና ድርጅት የሚያደርገው ስራዎች እና በጣም ጥቂት ሌሎች ድርጅቶች ባይኖር ኖሮ ዓለም የምትኖር አይመስለኝም። ኢቦላ ላይ አይተነዋል፣ ዚካ ላይ አይተነዋል፣ ኤቪያን ፍሉ አይተነ ሁል ጊዜ እየጮሁ ናቸው እንደዚህ ይደረግ እና ችግሩ ያለው ሌላ ቦታ ነው እና ከፍተኛ ነገር መደረግ ያለበት ዓለም ጤና ድርጅት የሚሰጠውን ማሳሰቢያዎች ከሀገራችን ሁኔታ ያገናዘብን ያው በጤና ጥበቃ ሚኒስቴር እና በሌሎቹም የልማት ዘርፎች ጋር አብሮ የሚታደረጉ በማድረግ ህዝቡም እንግዲህ ልምዱ አለን እኮ ድሮ እኔ ሰፈሬ አዳማ ልጅ ነኝ። ወጣት ማህበር ያቋቋምነው ማጽዳት የጀመርነው መጽሐፍት ቤት የከፈትነው ከደርግ በፊት ነው። ደርግ ራሱ ሳይቋቋም ነው። ኤድስ ከመጣ በኋላ ስኬት መጣ። ምን የሚባለው ክርክር ነበር እንደዚህ እናደርግ። ዋናው ቤት ከገባ በኋላ ሌላ ውይይት ነው የሚሆነው እና ምን ማድረግ ይገባናል የሚለው ላይ ሲተኮር በአሁኑ ጊዜ ትንሽ የዘግ ነው። አሁን አይሮፕላን የሚቆምበት ጊዜ አይደለም፣ ምክንያቱም ችግሮች አሉ።
እሺ ዶክተር አሸናፊ ወደ ቀጣዩ ጥያቄ ልሂድ። ስለ በሽታውም ሆነ ስለ ሕክምናው አንዳንድ እንዲሁ በዘልማድ የሚሰራጩ ነገሮች አሉ። አንድ የመጣለን ጥያቄ አሁን ሀብታሙ ባየ ቸኮል የላኩልን ጥያቄ ምንድን ነው? በአፍሪካ አህጉር ውስጥ የኮሮና ቫይረስ ዝቅተኛ የሆነበት ሳይንሳዊ ምክንያት ምንድን ነው? እንደሚባለው ቫይረሱ ሙቀት አይቋቋምም የሚል አለ። በዛ ምክንያት ነው አፍሪካ ውስጥ ያልተስፋፋው የሚል ግምት አለ ይላሉ። ዳንኤል ሰለሞን ደግሞ በኢሜይል በላኩልን መከላከያው ማር፣ ነጭ ሽንኩርት፣ ቃሪያ ቀላቅሎ ሌላም ደግሞ አድማጭ ሎሚ ብለዋል ብለው ሀሳብ የሰጡ አሉ። ሲዚ ላይ መልሳችሁን ስጡኝ ዶክተር ኤባ።
ከአህጉር አንጻር የተነሳው ያው እንግዲህ ብዙ የሚባሉ ነገሮች አሉ። ከዘር ጋር የሚገናኝ አንቺም እንደገለጽሽው በጣም ሙቀት ስለሆነ አፍሪካ እስካሁን አልተጠቃችም የሚል ሁኔታዎች አሉ። ነገር ግን አትሊስት አሁን ያሉት ሁኔታዎች ያንን የሚመሰክሩ አይደሉም። ከሙቀት አንጻር ቫይረሱ በቀላሉ ሊሞት ይችላል። በተለይ አልኮል ነክ በሆኑ ነገሮች ማን ነው የምንጠቀም ከሆነ በንጹህ ሳሙናና ውሃ እጃችንን ለሀያ ሰከንድ መታጠብ በቀላሉ ቫይረሱን ሊያጠፋው ይችላል። ነገር ግን ከተፈጥሮ አንጻር ግን ለምሳሌ ሚድል ኢስት ውስጥ ከገባ እንግዲህ ሙቀቱ አብዛኛው የኢትዮጵያ ውስጥም ካለው ሙቀት የሚያይል ሙቀት ነው ያለው እዛ እና በተለይ አሁን እየተከሰተበት ያለው ሁኔታ ይሄን አይደለም የሚያመላክተው። ለምን የሚለው ወደፊት የምናየው ነው የሚሆነው። ምክንያቱም በሌላ ደግሞ አንግል ሌሎች ሀሳቦችንም የሚሰነዝሩ አካላት አሉ። ለምሳሌ ላቲን አሜሪካና አፍሪካ ዘግየት ብለው ነው ኬዞችን ማስተናገድ የጀመሩት። አይ ችግሩ ገብተዋል፣ ነገር ግን ይህንን ቫይረሱን የመለየት ወይም ደግሞ የመቆጣጠር አቅማቸው አነስተኛ ስለሆነ ነው እንጂ ቀድሞ ነው የገባው የሚልም ደግሞ አመለካከት ያላቸው ሰዎች በተለያየ ሁኔታ ያንን ሀሳብ ሲያቀነቅኑም እናያለን። እና አሁን ላይ እንግዲህ መናገር የምንችለው ይሄ በሽታም እንዲሁ ደብቀሽ የምታቆዩ አይደለም፣ ትንሽ ቆይና ይፈነዳል። አሁን አንዳንድ ሀገር ላይ የምናየው ነገር እሱ ነው። በጣም ያቀረቡት ኬዞች አነስተኛ ነው፣ የሞት ምጣኔያቸው ግን ከፍተኛ ነው። የዚህ ቫይረስ እንግዲህ የሞት መጣኔ አሁን ባለው ከ2-3% በተለይ ከትላንት ወደ የወጡት ደግሞ ከ3-4% ይደርሳል እና በዛ እንኳን ፕሮፖርሽን ብናየው እጅግ ከፍተኛ ኬዞችን ወይም ደግሞ የጠቁ ሰዎችን ስንጠብቅ የሚቆጠረው አነስተኛ ነው እና ከዚህ አንጻር ውስንነት ያለባቸው ላይ በአንድ ጊዜ እስከ 200-300-500 አዳዲስ ኬዞችን ይዘው የሚያድሩበት ሁኔታን እያየን ነው እና ተደብቆም ለማለት አስቸጋሪ ነው የሚሆነው። ምክንያቱም ወደፊት ነው የምናየው። ነገር ግን እስካሁን ባለው እንግዲህ መረጃ ቅድም የጠቀሻቸው ሀገራት ነው በአፍሪካ የጠቀሱት፣ ቁጥራቸውንም ካየን ውስን ነው። ለምሳሌ ኢጅፕት ላይ 2 ኬዝ ብሎ ነው የቆመው። ስለዚህ ሎካል ትራንስሚሽን የምንለው አለ። በተለይ በቫይረስ ስርጭት ላይ 3 ሂደቶችን ያልፋል። የመጀመሪያው ራሱ የተጠቃው ሰው ተጠቂ ሆኖ ሊያዝ ይችላል። ሁለተኛ ደግሞ ምናልባት በቅርብ ሂደት ከእሱ ጋር የተገናኙ አካላት ቤተሰብም ሊሆን ይችላል። እነሱን ክለስተር እንላቸዋለን በኤፒዲሞሎጂው፣ ያንን ሊያጠቃ ይችላል። ከፍተኛ ደረጃ ግን ሲደርስ ሎካል ትራንስሚሽን ወይም በኮሚኒቲ ሌቭል ያለ ትራንስሚሽን፣ ለምሳሌ አሜሪካም ሌሎች ቦታዎች ላይም የተከሰተው ማለት ነው። እነዚያ አፍሪካ ላይ ብዙም እያየን አይደለም። አሁን አልጄሪያ ላይ 12 አለ እንጂ ሌሎቹ ላይ በጣም ቁጥራቸው አነስተኛ ነው። እንግዲህ ሌሎች ሀገራት ካሉ እንግዲህ ወደፊት የምናየው ነው የሚሆነው። ከቀድሞ ጥያቄ ጋር ግን ማጠናከሪያ የሚሆነው አብዛኞቹ ሁሉም ማለት እንችላለን የአፍሪካ ኬዞች ከቻይናም አይደለም የመጡት፣ ከሌላ ሀገር ነው፣ ከአውሮፓ ሀገር ከመጡ ነው እና ይሄ እንግዲህ ምን ያህል አሁን ከተለያየ ቦታ ኢንፌክሽኑ ሊመጣ እንደሚችል ማሳያ ነው። ከባህል ሕክምና አንጻር የተነሱ ነጥቦች አሉ። እንግዲህ ብዙ ጊዜ እኛ ደግሞ ለዛም ቅርብ ነን። መፍትሄም ደግሞ የሚሆንበትም አግባብ አለ የባህል ሕክምና። ምክንያቱም 80% የኢትዮጵያም ሕዝብ ወይም ደግሞ የአፍሪካ ሕዝብ እንግዲህ ስታቲስቲክሱ የሚያሳየው የባህል ሕክምና ተጠቃሚ ነው። ስለዚህ አይሰራም ከሚል እሳቤ ሳይሆን ስለዚህ ቫይረስ ብዙ ማናቀው ነገር ነው። አዲስ ቫይረስ ነው፣ አዲስ ስትሬን ነው። ቅርብ ጊዜ ቻይና ውስጥ ኖሮ አሁን ነው እየተስፋፋ የመጣው። ስለዚህ እነዚህ የተጠቀሱት መድኃኒቶች መስራታቸውም አልተሞከረም። ምክንያቱም እንግዲህ ከተሞከረ በኋላ ነው ያድናል የምንለው እና ከዛም ጥንሰ ሀሳብ ካየን እንደዚህ ብለን እንደው አቀለነው የምናየው አይደለም። ዳታዎች እንደሚያሳዩት የዚህ ቫይረስ እንግዲህ ትልቁ ችግር ምንድን ነው? በቀላሉ ከሰው ሰው በጣም በፈጠነ መንገድ ይስፋፋል። እሱ ነው አሁን ትልቁ ችግር እንጂ የመግደል አቅሙ በፊት ከነበሩት ከሳርስ ከመርስኮቭ ያነሰ ነው። ከሁሉ በላይ ደግሞ ከተጠቂዎቹ ወደ 5% ደግሞ በጣም ኢንቴንሲቭ የሆነ የሕክምና ድጋፍ ይፈልጋሉ፣ በአርቲፊሻል መተንፈስንም እና ሌሎች ድጋፍን። ስለዚህ ያ በተለይ ለታዳጊ ሀገራት የሚኖረው ጫና አለ። ይህንን ጫናም ታሳቢ በማድረግ ነው በተለይ የእኛ ትኩረት መከላከሉ ላይ መሆን መቻል አለበት። በጣም በኮሚኒቲ ሌቭል ሳይሰራጭ ይሄ ነገር መሰራት አለበት በሚል እየተሰራ ያለው
መከላከሉ ላይ እስከ መጨረሻው ገጠር ደረጃ ምን እንደ እየተደረገ እንዳለ ወይንም ያለውን ሙከራ ያስረዱናል። እንግዲህ ይሄ በሽታ እንደተባለው መድኃኒት የለውም። እርግጥ ነው የሚገላቸውም አረጋውያን የሆኑና ቀደም ብሎ የጤና ችግር ያለባቸውን ነው ተብሏል። እዚህ አሜሪካ ክትባት ለማግኘት ደፋ ቀና እየተባለ ነው። ዶክተር አሸናፊ ይሄን ተከታትለዋል? ምን ድረስ ነው የሚሳካው ይሄ ነገር? በቅርቡ
አንድ ቃል ልጨምር ያለፈው ነጥብ ላይ እና ወደዚህ ይሄዳለሁ።
እሺ።
በተለይ አፍሪካ እንደዚህ የሚባል ይሄ ትንፋሻዊ ትልልፍ ያለው ነገር ላይ መቼ እንደተደ በተለያየ ጊዜ ስለጀመረ፣ ሁለተኛ ገና የማናውቀው ዶክተር እንዳሉት ብዙ ነገር ስላለ ነው እንጂ መዘናጊያ መሆን የለበትም። ብዙ ነገሮች ሊፈጠሩ ይችላሉ። ይህን ለማለት 1918ቱን ህዳር በሽታን ማሰብ ያሰል በጣም በጊዜ ውስጥ በአጭር ጊዜ ውስጥ ዓለምን አንድ አይነት ናቸው ማለት አይደለም። ዓለም በሙሉ እንትን ብሎ ወደ 50 ሚሊዮን ላይ ደርሷል እና ይሄ አፍሪካ ሊሰራጭ አይችልም የሚባለው ነገር ልክ አይደለም። በደንብ ገልጸውታል እሳቸው። አሁን ስለ መከላከያ እና ትሪትመንቱን ሁለቱንም ላንሳ።
እሺ እሺ።
ክትባትን በተመለከተ ጉዳይ ጥናቶች አሉ። የተለያዩ ጥናቶች የአሜሪካ ብሔራዊ የጤና ኢንስቲትዩት በተለይ የተላላፊ ሕክምና ክፍል በድረ ገጹ ላይ አውጥቶታል በምን ምን ምን አይነት ክትባቶችን እንደሚሰሩ። ይሄ ክትባት ግን ጊዜ ይወስዳል። ከ12 ወር በፊት ይደርሳል ብሎ የሚረብር ሰው ብዙ አይደለም። ያውም ሁሉ ነገር ቢሳካ እንኳን 12-18 ወር ድረስ ነው የሚደርሰው ነው የሚባለው። ስለዚህ ጊዜ ያለ ጥናቶች አሉ። ህክምናም ላይ ትንሽ ይሻላል እሱ ላይ የመድኃኒቶች ምርመራ ላይ። ምክንያቱም ለሳርስ የመጀመሪያው ሳርስ እና ለደርስ ላይ የተደረጉ ጥናቶች በእነሱ የተጀመሩ ስራዎችን እሱን ምርምር ላይ አውልተዋል። እንግዲህ የተጀመሩ አሉ ምን አይነት መድኃኒቶች፣ አንዳንዶቹም የኤችአይቪ መድኃኒቶች ይሆናሉ። ሌሎቹም ቻይና ውስጥማ የባህል መድኃኒቶችም ሁሉ እያጠኑ ነው እና ትንሽ ጊዜ ይፈጃል እና ዋናው ትኩረት መሆን ያለበት አሁን ከትሪትመንቱ ማለት ያው መከላከያ ነው። ግን አዎ፣ ግን ሆስፒታል የሚገቡ ሰዎች ስላሉ እሱ ውስጥ ሆስፒታል ውስጥ የድጋፍ ሰጪ ሕክምና መቀጠል አለበት በጣም በጠነከረ። ያውም አንደኛ ወደ ሌላ ሰው እንዳይተላለፍ ከመጠንቀቅ ጋር፣ ሁለተኛ ደግሞ ራሱ የጤና ባለሙያዎችም እንዳይዛቸው ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም በተለይ ወረርሽኙ በሚንቀሳቀስበት ጊዜ ልምድ ከመገኘቱ በፊት ያለው ጊዜ ነው ከፍተኛ አደጋ ያለው ለጤና ባለሙያዎችም ጭምር እና እዛ ላይ ነው እንግዲህ ትኩረቱ መሆን ያለበት በዋነኛነት ደረጃ። ሁሉንም ነገር እናውቃለን ማለት አይደለም፣ ምክንያቱም ቫይረሱ የተለያዩ የሰውነት ፈሳሾች ውስጥ ታይቷል። ግን እንደዛም ቢሆን ዋናው መሰራጫው የሚታወቀው በምንስልበት ጊዜ ወይም በምናገርበት ጊዜ በምንተነፍስ ጊዜ የሚፈነጠሩ ናቸው። ከ1 ሜትር እስከ 2 ሜትር ድረስ ሊሄዱ ይችላሉ የሚባሉ ናቸው እና ከእነሱ መከላከል ነው እና ዋናው ነገር ጤና ባለሙያዎች እና የታመሙ ሰዎች ወይም የታመሙ ሰዎች የሚከላከሉን ጭምር ጭንብል መጠቀም አለባቸው ማለት ነው። አንድ
አፍና አፍንጫቸው ላይ
ማስክ የሚባለውን ማስኩን መጠቀም እንግዲህ የሚስተናጠነው ነገር ለመቀነስ ነው። አጠቃቀሙን ያለው ደብሌቾ በጣም በዝርዝር አብቷል። እሱን ሄዶ ማየት ነው ዝርዝሩን። እንደውም በየቦታው የሚሰጠው ትምህርት ላይ ቪዲዮ ማሳየት ያስፈልጋል። ምክንያቱም ማጥለቅ ብቻ አይደለም፣ አንደኛ እነዚህ ብቻ ናቸው የሚያስፈልጉት። ሌላው ዝም ብሎ ጭንብል ገዝቶ ቢያደርግ ችግር ነው የሚያመጣው። እነኚህ ሶስት የጤና ባለሙያዎች ወይም የታመሙ ሰዎች ወይም እነሱን ቤት ውስጥ የሚንከባከቡ ሰዎች ካሉ እነኝና ብቻ ናቸው። ሌላው ሰው ዝም ብሎ ቢገዛው ችግር ነው የሚፈጥረው። አሁን እዚህ ውስጥ ሁላችንም አንድ ላይ ነው ያለ ነው። አንድ እሱ ነው። ሁለተኛ ይሄ እጅ መታጠብ ትልቅ ነገር ነው። ዋነኛው እንደውም ከሁሉ የሚበልጠው ያ ነው፣ እጅን ቶሎ ቶሎ መታጠብ። ቶሎ አጽዶ ነው የሚባለው። እንግዲህ ሀገራችን ውስጥ ምን ያህል ማጽጃው እንዳለ አላውቅም።
እሺ፣ አመሰግናለሁ ዶክተር አሸናፊ። ዶክተር ኤባ፣ አሁን እንግዲህ የምናስበው ገጠር ያሉትን ኢትዮጵያውያን ነው። ገጠር ያለች እናት የውሃም ችግር ያለበት አካባቢ አለ። ዶክተር አሸናፊ ያሉት ደብሊው ኤች ኦ ወይንም የዓለም ጤና ድርጅት ድረገጽ ላይ ያለውን ማንበብ የማይችሉ አሉ። ሌላውን በሽታ የሚከላከሉበት ግን መዋቅር እንደተዘረጋ ይታወቃል። እና እንዴት ነው መከላከያው ላይ እየሰራችሁ ያላችሁት እስከ ገጠር ድረስ?
እንግዲህ ያው ይሄ ችግር መከሰቱ ከታወቀበት በኋላ የተቋቋሙ ግብረ ኃይሎች አሉ፣ ብሔራዊ ግብረ ኃይሎች። እነዚህ ግብረ ኃይሎች እንደ አስፈላጊነቱ የምክትል ጠቅላይ ሚኒስትሩም የሚሰበስቡት ግብረ ኃይል አለ፣ አቅጣጫዎች የሚሰጡበት የሚገመገሙበት። ከሁሉ በላይ ግን በክትትል ደግሞ አጠቃላይ በዚህ ጉዳይ ላይ ሚና የሚጫወቱ አካላትን ደግሞ ያቀፈ የሚመራ ግብረ ኃይል ነው። ከዛ በኋላ ደግሞ ቴክኒካል መሬት ላይ ያሉ ስራዎችን በተመለከተ ደግሞ አሁንም ከሚመለከታቸው የመንግስትም የግብረሰናይ ድርጅቶች የተዋቀረ ግብረ ኃይል አለ። እኛ ተቋም የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ደግሞ የሚመራው ነው። ስለዚህ እነዚህ ግብረ ኃይሎች እንግዲህ በብሔራዊ ደረጃ ያሉትን ስራዎች የጎደሉ እና አጠቃላይ ደግሞ ሲስተም የመዘርጋት ሂደቶችን መጀመሪያ ከተሰራ በኋላ በባለቤትነት የሚመራ የኢመርጀንሲ ኦፕሬቲንግ ሴንተር እንግዲህ ወረርሽኝን ከመከላከል አንጻር በተለይ ከተወሰነ ስጋት በላይ ከሆነ አክቲቬት የሚደረግ
ስራ ላይ የሚውል አማርኛ እየተጠቀሙልኝ ስራ ላይ የሚውል
እና እንግዲህ ይሄ ባለበት ሁኔታ በተለይ ምንም እንኳን አሁን ያለው ዳታ ከውጭ የሚገቡት ወደ 94% ቆይታቸው አዲስ አበባ ላይ መሆኑ ነው። እንግዲህ የኛ በየቀኑ ነው ዳታ የሚሰበሰበው የሚገመገመው። ማታ ደግሞ ከምሽቱ 1 ሰዓት እስከ 2 ሰዓት እስከ 3 ሰዓት ድረስ አጠቃላይ የቀን ውሎ ደግሞ እንገመገማለን። አሁንም የመጣሁት ከዛ ነው። ክብርት ስቴት ሚኒስትር ዶክተር ላይ የሚመሩት የግምገማ ቡድን አለ እና በእያንዳንዱ ቀን ያለው ሂደት ይገመገማል። ምናልባት እንኳን ችግር ቢከሰት መሰረተ ልማት የተሟላላቸው ተቋማት መገንባት ማስፋፋት አስፈላጊ ነው። የጽኑ ሕክምና የሚያስፈልጋቸውን ሕሙማን ሊያቆይ የሚችል ደግሞ ፋሲሊቲ መሟላት አለበት። ያንን ደግሞ ሊያከናውን የሚችል ደግሞ አጠቃላይ የጤና ባለሙያ ስልጠና መውሰድ አለበት። ጤና ባለሙያውን ብቻም ሳይሆን በዚህ ጉዳይ ላይ ንክኪ ሊኖራቸው የሚችሉት ለምሳሌ አየር መንገድ አካባቢ ያሉ የኢሚግሬሽን ሰራተኛ፣ የአየር መንገድ ሰራተኛ፣ የበረራ አስተናጋጆች፣ የጸጥታ ኃይሎች፣ የሆቴል ቤት አስተናጋጆች፣ ሌሎቹም እንደዚህ አይነት ስልጠናዎች በምን አይነት አግባብ እየሄደ ነው፣ ምኑ ጋር ደርሰናል የሚሉት ነገሮች በጥቅል እየታየ የሚገመገምበት ነው። እንግዲህ አንደኛው ነገር ደግሞ በክልል ላይ ይሄ አይነት ደግሞ አሰራር መኖር መቻል አለበት። ቅድም የገለሻቸው ችግር ቢከሰት አዲስ አበባ አካባቢም ብቻም ሳይሆን ሊወጣ ይችላል። ስለዚህ ያንን ደግሞ ተሞርኩዞ በተለይ ከጤና ሚኒስትር ጋር መዋቅር ያለው የክልል ጤና ቢሮ፣ የክልል ላይ ጤና ቢሮ ስር ደግሞ ያሉት የበሽታ መከላከልና መቆጣጠር ማዕከላት አሉ። ከነሱ ጋር የምንሰራቸው ስራዎች እንደተጠበቁ ሆነው ግን ትኩረት በጣም መሰጠት ስላለበት በተለይ ደግሞ አሁን ያለው ችግር እየገዘፈ ስለመጣ ምናልባት የጊዜ ጉዳይ ካልሆነ በስተቀረ ልክ እንግዲህ 80 ሀገር እየደረስን ነው። ስለዚህ ነገ ከነገ ወዲያ ኢትዮጵያ ውስጥ የማይገባበት ምክንያት ላይኖር ይችላል እና ለዛ ዝግጁነት ወሳኝነት ስለሚኖረው በክቡር ምክትል ጠቅላይ ሚኒስትሩም የተፈረመ ፊርማ እያንዳንዱ ክልል ያሉ ፕሬዚዳንቶች ወይም ምክትል ፕሬዚዳንቶች ግብረ ኃይል እያቋቋሙ በክልል ውስጥ ደግሞ ያለውን ስራ እንዲመሩ ቀጥታ ደብዳቤ ተልኳል። በዛ አግባብ ስራዎች እየተሰሩ ነው። አሁን ላይ አጠቃላይ ሂደቱን ስናይ ከክልል ክልል ልዩነቶች አሉ። አንዳንድ ክልል በደንብ ይዘውት እስከታች ድረስ የወረደበት፣ አንዳንድ አካባቢ ደግሞ ክፍተቶች ያሉበት አለ። ያንንም ታሳቢ በማድረግ እንግዲህ ቅርብ ጊዜ ክቡር ጠቅላይ ሚኒስትሩ ያቋቋሙት የአምስት ሚኒስትር መስሪያ ቤት ሚኒስትሮች የሚገኙበት ኮሚቴ አለ። እነሱ ደግሞ እንግዲህ ዋናው አጠቃላይ ስራቸው መሬት ላይ የሚሰራው ስራ በተለይ በአገር ደረጃ እንዴት ነው፣ በክልል ላይ ያለውም ስራውን እየገመገሙ ሂደቶችና ውሳኔዎች ሲያስፈልጉ ለሚመለከተው አካል የሚያቀርቡበት ያንን ፋሲሊቴት የሚያደርጉበት ሂደት ስላለ በዛ መንገድ ስራዎች እየተሰሩ ነው ያሉት። መጨረሻ ላይ ግን ማስቀመጥ የምፈልገው ይሄ ችግር 80 ሀገር ከደረሰ ማህበረሰባችንም እንዲያውቅ የምንፈልገው ነገ ከነገ ወዲያ ኢትዮጵያ ውስጥ ላይገባ የሚችልበት ምክንያት እንደሌለ መገንዘብ ይኖርብናል። ስለዚህ ትልቁ ነገር ምንድን ነው? ምን አይነት ጥንቃቄ እንወስዳለን? ቅድም ዶክተር አሸናፊ ሲገልጹት እንደነበረው መወሰድ የሚገባቸውን ጥንቃቄዎች ቅድመ ጥንቃቄ መወሰድ አለበት። በእኛም አባባል ያው ማወቅ መጠንቀቅ ነው ነው። ስለዚህ ሽብር አስፈላጊ አይነት መረጃ ሳይሆኑ ስለ በሽታው አጠቃላይ ሂደት ተገንዝቦ ማህበረሰባችን ያንን መከላከል ሂደቱ ላይ አተኩሮ እንዲሰራ ግንዛቤ ማስጨበጫ ስራዎችም እንግዲህ አብረው እየተሰሩ ነው ያሉት።
እሺ ትሬባ፣ በጣም ነው የማመሰግነው ዶክተር አሸናፊ። እንዲሁም ውይይታችን በዛሬ ላይ አይቆምም። ይሄ በሽታ እንግዲህ ዓለምን እያሰጋ ነው። ከጊዜ ወደ ጊዜ ወደ እናንተ ተመልሰን መረጃዎችን ከእናንተ እንጠይቃለን። ለዛሬ እዚህ ላይ ለማቆም እገደዳለሁ። የኢትዮጵያ ሕብረተሰብ ጤና ኢንስቲቱት ዳይሬክተር ዶክተር ኤባ አባተ፣ ከዚህ ከሜሪላንድ ደግሞ የጋፓ የተሰኘ በድህነትና በኤችአይቪ ኤድስ ላይ የሚሰራ ግብረሰናይ ድርጅት መስራችና ስራ አስኪያጅ ዶክተር አሸናፊ ዋቅቶላ፣ በጣም ነው የማመሰግነው። ወደፊት ሌላ ጊዜ ስለዚህ ስለ ራስዎ ድርጅት ደግሞ እንወያያለን። ስለ ዛሬው በጣም አመሰግናለሁ። በአድማጮች ስም
በጣም አመሰግናለሁ።
እሺ
ትዝታ ብላቸውንና እንግዶቿን አመሰግናለሁ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። አይኖችዎን፣ አፎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። ለዛሬ ከዚሁ ከኮቪድ-19 ታሪክ ሳንወጣ ወደ ሙክታር ጀማል ዘገባ ደግሞ ልምራችሁ።
ኮቪድ-19 ኖቨል ኮሮና ቫይረስ ማህበረሰቡ ምን አይነት የመከላከል ዘዴን መከተል ይኖርበታል? ይህም በተመለከተ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም ጤና ደንብ ዳይሬክተር የሆኑትን ዶክተር ፈይሳ ረጋሳን ጋብዘናል። ዶክተር ፈይሳ የመከላከል መንገዶችን በመጥቀስ ይጀምራሉ።
እንዴት ይከላከላል የሚሉት ነገሮች ወሳኝ ነገሮች፣ አንደኛ የእጅ ንጽህና መጠበቅ ነው። እጅን በሳሙናና በውሃ መታጠብ፣ እንደገና ደግሞ አልኮል መጠቀም ይቻላል። ስለዚህ የእጅ ንጽህና መጠበቅ ዋናው ነው። ሁለተኛ በሚያስላቸው የሚያስነጥሳቸው ሰዎች ከአንድ ሜትር በላይ መሆን ይጠበቃል። እነዚህ ዋና ዋናዎቹ ናቸው።
እስካሁን ኢትዮጵያ ውስጥ ይህ ቫይረስ መከሰቱ ዘገባ ባይኖርም በአጠቃላይ ማህበረሰቡ ማድረግ ያለበት ጥንቃቄ ካለው በተለይ ከኢትዮጵያ ማህበረሰብ አኗኗር ጋር ሰላም ሲባባል መጨባበጥ፣ መሳሳ፣ መተቃቀፍ የሚመስሉ የሰላምታ ልውውጦች አለው፣ ምን አይነት ጥንቃቄዎች ናቸው መደረግ ያለባቸው?
ሊገባ ይችላል ከገባ በኋላ ሰው ራሱ እንዴት መጠበቅ አለበት የሚሉትን ነገሮች በስፋት በአሁኑ ጊዜ በሰቡ ማሳወቅ በጣም ተገቢ ነው ተብሎ ይታመናል። በዓለም አቀፍ ደረጃው እንደዚህ እየተሰራ ስለሚገኝ ማለት ነው። መጨባበጡንም መተቃቀፉንም ለጊዜው እነዚህ ቫይረስ ቫይረስ ሲባል መቀነስና ወይም ደግሞ ማቆም በጣም አስፈላጊ ነው ማለት ነው። ስለዚህ ሰላምታ የምንለዋወጥባቸውን በአካል አካል ሳይገናኝ ሰላምታ የምንለዋወጥ መንገድ ጠቀም ይቻላልና ለተወሰነ ጊዜ በዛ መልኩ ህብረተሰቡ ያንን ማድረግ በጣም አስፈላጊ ነው።
የኛ ማህበረሰብ እንደሚታወቀው ኑሮውም በጣም የጋርዮሽ የሆነ ባህል አለው። ችግር ቢፈጠር ምን አይነት ጥንቃቄዎች ናቸው በቀጥታ ከኢትዮጵያ ማህበረሰብ አንጻር መደረግ ያለባቸው?
አሁን የምንላቸው ሶሻል ኢቨንቶችን ሁሉ መቀነስ በጣም አስፈላጊ ነው። ምክንያቱም ሰዎች በሚገናኙበት ጊዜ፣ በአንድ ቦታ በሚሆኑበት ጊዜ በቀላሉ ይህንን ቫይረስ ከተያዘ ሰው ወደ ጤናማ ሰው ሊያስተላልፍ ስለሚችል እነዚህ ሶሻል ኢቨንቶችን ሁሉ መቀነስ አስፈላጊ ይሆናል ማለት ነው። ሌሎች ሀገሮችም እያደረጉ እንዳሉት በሀገራችንም ምናልባት ይሄ ቫይረስ ከተከሰተ ከገባ እነዚህ መፈጸም በጣም አስፈላጊ ይሆናል።
አሁን በተለይ ለጥንቃቄ ሲባል ውጭ ሀገሮች የአፍንጫና የአፍ መሸፈኛዎችን በብዛት እየተጠቀሙ ይገኛሉ። በተለይ ከውጭ የመጡ ሰዎች የአፍና የአፍንጫ መሸፈኛ አድርገው ሲመጡ አዲስ አበባ ውስጥ የመደንገጥ የመፍራት ስሜቶች ይታያሉ። መሰል የአፍና የአፍንጫ መሸፈኛዎችን ለመላመድ ምንድን ነው መደረግ ያለበት? አሁን ሰው ቢያደርግ ምን አይነት ተጽዕኖ ይኖረዋል?
በሽታው ካለባቸው ሀገሮች የሚመጡ ሰዎች ልዩ ትኩረት ይሰጣቸዋል። ስለዚህ ይሄ በአፍ ላይ የሚደረገው ማስክ የሚደረገው አንደኛ በሽታ ላለበት ሰው፣ ሁለተኛ ለጤና ባለሙያ ነው የምንጠቀመው እንጂ ህብረተሰቡ ይህንን በአሁኑ ጊዜ መጠቀም አለበት የምለው አይደለም። አሁን ያለው ሪኮመንዴሽን ማለት ነው በጠቅላላ ህብረተሰቡ ያንን ማድረግ አለበት የሚል ነገር አይደለም።
የተለያዩ ማህበረሰብ ውስጥ የሚወሩ በማህበራዊ ሚዲያዎች የሚነገሩ ለቫይረሱ ማገገሚያ ወይ ደግሞ ማሻያ ናቸው ተብለው የሚወሩ ነገሮች አሉ። ለምሳሌ እንደ ነጭ ሽንኩርት፣ ሎሚ በውሃ ሞቀ ተደርጎ መጠጣት የሚባሉ ምክረ ሀሳቦች እንዴት ነው የሚታዩት በሳይንስ?
እንግዲህ ሰዎች ራሳቸውን በምግብ መገንባት አለባቸው፣ የተመጣጠነ ምግብ መመገብ አለባቸው። ይሄ እንደ ማንኛውም በሽታ ሰዎች በዚህ መልኩ ራሳቸውን ከጠበቁና ራሳቸውን ከገነቡ በሽታ በቀላሉ ለመጠቃት ሀይል ይሆናቸዋል ማለት ነው። በሽታው ከገባ በኋላ የሰውነት የመከላከያ አቅማቸው በጥሩ ሁኔታ ያንን ሊቋቋም ይችላል የሚለውን ማንሳት ይቻላል። ስለዚህ እነዚህ አሁን ሎሚ ነጭ ሽንኩርት የሚሆን መመገብ ምንም ክፋት የለውም። ነገር ግን እንደ መድኃኒት ሎሚ የሚሆን ሽንኩርት፣ ሌሎች የሚነሱን ነገሮች ሁሉ የያዘውን ሰው ይሰውሳሉ የሚል ሳይንሳዊ መሰረት የለውም።
ሰዎች አሁን ታመው ቫይረሱ ተገኝቶባቸው ሕክምና ላይ ከነበሩ በኋላ ተሽሏቸው ወይ ድነው ተመልሰዋል የሚባለው ዜና መድኃኒት ከሌለው እንዴት ነው የሚድኑት?
እንግዲህ በዓለም ላይ ያሉት በሽታዎች የተለያየ ባህሪ ያላቸው፣ በበሽታ የተያዘ ሰው ሁሉ ይሞታል፣ ሁሉም ቫይረስ ይገላል ማለት አይደለም። አሁን በጉንፋን የሚሞተው ሰው ከ1% በታች ነው። አንደኛ ናቹራሊ ሰዎች የመከላከያ አቅም አላቸው። ቫይረሱ የሰውየው የመከላከያ አቅም ከሁለት አንዱ ያሸንፋ መድኃኒት ፕሮባቢሊቲ ይጨምራል። ስለዚህ ይሄ በሽታ የሚገለው ቀደም ሲል ወደ 2% ነው የተቀመጠለት ናቹራሊ። በአሁኑ ጊዜ ግን ጣሊያን ከተዛመተ በኋላ ወደ 3.4 እና ከዛ በላይ እየሆነ መጥቷል። ስለዚህ የተያዙት ሰዎች ሁሉ ይሞታሉ ማለት አይደለም። አሁን በብዛት እየተሰራጨ ስለሆነ በዓለም አቀፍ ደረጃ እየተሰራጨ ስለሆነ የሚያዙ ሰዎች ቁጥር እየበዛ ስለመጣ ለምሳሌ ወደ 126,254 ይላል በአሁኑ ጊዜ በዓለም ላይ። ነገር ግን ከነዛ ውስጥ የሞቱ ግን ወደ 4,637 ነው። ይሄ ቁጥር ቀላል አይደለም። አሁን ፐርሰንቴጁን ብቻ ማየት ሳይሆን የሞት ያዙ ሰዎች ስንት ናቸው የሚለውን ነገር ማየት በጣም አስፈላጊ ይሆናል እና ስለዚህ ይህን ፐርሰንት ከሆነ የቀሩት ያገግማሉ ማለት ነው።
ዓለም አቀፍ የሳይንሱ ሂደትና የምርመራውን ሂደት በተመለከተ ስለ ኮሮና ቫይረስ የዓለም ሳይንቲስቶች ምን ተስፋ አላቸው? ምንድን ነው ሌላ መሰረታዊ መፍትሄ ሊመጣ የሚችለው ብለው ተስፋ የሚያደርጉት እርስዎ?
በዓለም አቀፍ ደረጃ ያሉት ታዋቂ ሳይንቲስቶች አሁን በዚህ ላይ ሪሰርችን እያደረጉ ነው። ስለዚህ አንዱ ተስፋ ምንድን ነው? ክትባት ይገኛል ነው። ሁለተኛው መድኃኒት ሊገኝለት ይችላል የሚል ተስፋ አለ። ምክንያቱም በአሁኑ ጊዜ አግሬሲቭሊ ምርምሮች ክትባትን ዴቨሎፕ ከማድረግ እና መድኃኒትም ለማግኘት ርብርብ እየተደረገ ነው ያለው። በዚህ መልኩ የዓለም ጤና ድርጅትን ፋይናንስ እያደረገ ነው። ሌሎችም ዓለም አቀፍ ሪሰርች ተቋማት ሁሉ ይህንን እየሰሩ ነው እና በምንፈልገው ፍጥነት እስከዛ የመከላከሉን ነገር አጠናክረን ለወደፊቱ ግን ክትባቱም መድኃኒቱም ሊደርስ ይችላል የሚል ነገር ነው ያለው በዓለም አቀፍ ደረጃ።
ዶክተር ፈይሳ ረጋሳ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና ደንብ ዳይሬክተር፣ በአድማጮቻችን ስም በጣም ላመሰግኖ ትፈልጋለሁ። እናመሰግናለን።
ሙክታር ጀማልን አመሰግናለሁ ለዘገባው። ክብራትና ክብራን አድማጮች ለማስተዋወስ ያህል ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የሥራ ቦታዎችን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ በመሰረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ ወይም በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖሩባቸው በቅድሚያ ይቅርታ እንጠይቃለን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች ባኮ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን፣ እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ስራችን ላይ ነን፣ ከእናንተ ጋር ነን። amharic.voanews.com ወይም ማኅበራዊ መገናኛ ገጾቻችን ላይ ቪኦኤ አምሃሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቱብ ላይ ያገኙናል። ወደ ተከታዩ ቅንብር እንለፍ። አፍሪካና ጠፈር። በአማረውና በጠራው ሌሊት አፍሪካ ላይ ሆነው ወደ ሰማይ ቢያስተውሉ የሚመለከቱት በእኛይቱ ፀሐይና በዙሪያዋ ያሉ ፕላኔቶች ሚልኪ ወይ የሚባለው የዑደት ስርዓት ወይም ጋላክሲ እምብርት እንደሆነ ያውቁ ይሆን? አፍሪካ ይህንን የኛን ጋላክሲ ሚልኪ ዌይን ለማየትና ለመከታተል እጅግ የተመቸ ገዢ መሬት ላይ ነው በምድር ላይ የተቆናጠጠችው። አፍሪካ ግን በጠፈር አሰሳና ምርምር እንብዛም ስትታማ አይሰማም። በአውሮፓ አቆጣጠር በ1960ዎቹ የነበረው የህዋሽ ቅድምድም ተሰላፊና ተጋፊም አልነበረችም። አሁን ግን የሰማይ ምርምርና የጠፈር መርሃ ግብሮች ከዚህ ሰፈራችንን ከከበበው የቅርቡ ሁለንተና ባሻገር በጥልቁ ቀላይ ውስጥ ምን እየተከናወነ እንደሆነ ሊያስተምሩን እየማሰኑ ነው ይላል ፒተር ኮክስ ከጆሃንስበርግ የላከልን ዘገባ። ኬፕታውን የሚገኘው የከዋክብት ሳይንስ ዓለም አቀፍ ቢሮ የደቡብ አፍሪካ የከዋክብትና የሰማይ አካላት ቃፊር ቢሮ ዳይሬክተር ኬቪን ጎቬንደር ህዋን ለመቃኘት አፍሪካ እንደምን የተመቸች አህጉር መሆኗን ይናገራሉ።
In terms of the continent, the interesting thing about Africa is that, you know, if you look at the famous nighttime satellites,
በብዙዎች ዘንድ በስፋት የሚታወቀውን የምድራችንን የሳተላይት እይታ ወይም መሬት በጨለማ ወቅት ምን እንደምትመስል በሚያሳየው ከሰማይ ላይ የተወሰደ ስዕል አውሮፓና አሜሪካ በሚገኙበት ክፍል መብራቱ የዘራቸው የብርሃን ምንጣፎችን ነው የምናየው። መላውን አፍሪካን ሲመለከቱ የሚያገኙት ድቅድቅ ጨለማ ነው። ያ ጨለማ ደግሞ ሰዎች ከምድር ወደ ሰማይ ሲመለከቱ የጠራ እይታ እንዲያገኙ አግዟቸዋል። አፍሪካ ሰዎች ጥንት እንዳለፉት አያቶቻችን ሁሉ ሰማይ እያዩ እንዲያደንቁ በአጠቃላዩ ሁለንተና ውስጥም መሬታችን የምትገኝበትን ስፍራ እያስተዋሉ እንዲደሰቱ ሰፊ እድል የሚሰጡ ቦታዎች አሏት።
ከአስር ዓመታት በኋላ ደቡብ አፍሪካና አውስትራሊያ እጅግ ፈጣን፣ እጅግ የገዘፈና እጅግ የጠራ እይታ እንዲኖረን የሚያስችል በአንድ ካሬ ኪሎ ሜትር ላይ የተዘረጉ መሳሪያዎች ይኖሯቸዋል። ይህ በአንድ ካሬ ኪሎ ሜትር ላይ ያለን መረጃ የሚሰበስብ ራዲዮ ቴሌስኮፕ የሰው ልጅ እስካሁን ማንኛውንም መሳሪያ ተጠቅሞ ካሰባሰባቸው ወይም ከተመለከታቸው የሰማያት አካላት እስከ 10,000 ጊዜ በፈጠነ ሁኔታ እንዲደርሰው ያደርጋል። ጋና፣ ኬንያ፣ ናይጄሪያ እና ሞሪሽስ የአስትሮኖሚ ወይም የከዋክብትና ሌሎች የሰማይ አካላት ጥናት መርሃ ግብሮች አሏቸው። አንዳንዶቹ ሳተላይቶችን የማምጠቅም ሐሳብ አላቸው። ጣሊያን ኬንያ ውስጥ የሳተላይት ማስወንጨፊያ መደብ አላት። ዩክሬን ደግሞ ተመሳሳይ ፕሮጀክት እዚያው ኬንያ ውስጥ ለመዘርጋት ከባለሥልጣናቱ ጋር እየተወያየች ነው። የአልጄሪያ የጠፈር መርሃ ግብር ደግሞ በዓለም እጅግ የጋለ በሆነው በሰሃራ በረሃ ውስጥ ግብርናን በተጣጣመ ሁኔታ ማካሄድ እንድትችል እያገዛት ነው። ይህ ገና ጅምር ነው ይላሉ ጎቬንደር።
But I think the message that's becoming very clear is that there are visionary people on the continent who
በጣም ግልጽ እየሆነ የመጣው መልእክት በአህጉሪቱ ውስጥ በየሀገራቸው ልማት ለማስገኘት ከልብ እየጣሩ ያሉና የጠፈር ምርምርን የዚያ ልማት ሐሳብ ማስፈጸሚያ ለማድረግ እያቀዱ ያሉ ባለራእይ ሰዎች የመኖራቸው እውነታ ነው።
ሌሎችም በአስሮች የሚቆጠሩ ፕሮጀክቶች ሴኔጋል፣ ኢትዮጵያ፣ ሩዋንዳ፣ ናሚቢያ፣ ዩጋንዳ፣ ቡርኪና ፋሶ፣ ሞዛምቢክና ታንዛኒያ ያሏቸው መሆኑን ጎቬንደር አክለው ዘርዝረዋል። ይሁን እንጂ ሁሉም አይደለም በዚህ መርሃ ግብርና ሐሳብ መንፈሱ የተነቃቃ ወይም ቀልቡ የተነሳሳ። በእንዲህ አይነት አስደንጋጭና አስፈሪ ድህነት ውስጥ ያለች አህጉር ለሰማይ ጥናት ግዙፍ ቁጥር ያላቸውን ገንዘብ ብትመድብ ማላገጥና ማፌዝ ይሆናል የሚሉ አሉ። የጠፈር ሳይንስና ተያያዥ መርሃ ግብሮች ናቸው እኮ ታዲያ አሉ ጎቬንደር በበኩላቸው፣ የልማትና የትምህርት መጨበጫዎችን የሚያሳድጉ አዳዲስ እድሎችን እየፈጠሩ በእውኑ አፍሪካን ስር ከሰደደው ረሃቧ፣ የምግብ እጥረቷና በሽታዎቿ በአሸናፊነት ለማንሰራራትና ለመውጣት የሚያግዟት።
If we have a society that can make informed decisions, then we
በእውቀት ላይ የተመሰረቱ ውሳኔዎችን የሚሰጥ ህብረተሰብ ካለን ያኔ በርግጡ እጅግ በርትተናል ማለት ነው።
ኢንተርኔትን ባለፈው 10 ዓመታት ውስጥ የጠፈር ምርምርን ያካተተው የጥቁሩ ሰማይ ሳይንስ ያሉት ጥናትና መዋዕለ ንዋይ የወለደው ግዙፍ የቴክኖሎጂ ስኬት ብለውታል ጎቬንደር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰሎሞን አባተ ነኝ። በመላ ባልደረቦቻችን ስም እንሰናበታችኋለን። በነገ ምሽት ዝግጅታችን እንገናኝ። ለዛሬ ጤና ይስጥልኝ። ሰላም።